unaangalia mtu ule kama ni askari unajaribu.
The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ታህሳስ 7 2013 ዓ.ም ተመረተ ዝግጅታችን ጀመረ።
13 የሚሆኑ ሰዎች ናቸው በአንድ ቦታ በአሙሩ ወረዳ የተገደሉት። የግድያ ዘሪን መሰረት አድርጎ እንዛ አካባቢ የሚኖሩ የአማራ ተወላጆች ላይ ነው ብቻ የተወሰደው። ወደ ምዕራብ ወለጋ ስንወርድ ነጆ ወረዳ ላይ 6 የሚሆኑ ያው የቀበለው የዛው አካባቢ ነዋሪ የኦሮሞ ተወላጆች ናቸው በአንድ ቦታ የተገደሉት።
የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ናቸው። ከዜናው በኋላ በሚኖረን ጊዜ ዘገባውን እናስደምጣችኋለን።
ብዙ ነው ተመጣጣው እጄ ግርም ወደ ምን መሰንሰው ግን ሽምኛ ወደ ፍጥ ጓደኞች ጋር በከተለዚህ ሀገር ደስ ይለኛል። ምክንያቱም ለዚህ ሀገር አትስተኖር ሀገሩም ትኖር ብዙዋን እንትኑ ተግለሰብ ነው ዛምኑን ትኖር ለዚህ ሀገር አንተ ብቁም ደስ ይለኛል። ምክንያቱም ካለው ሁኔታ አንጻር ካለው ነባራዊ ሁኔታ ሲሸገር በቀለል ስለኛል።
በትግራይ ጦርነት የቆሰለና በጎንደር ዩኒቨርሲቲ ሆስፒታል ህክምና እየተከታተለ የሚገኝ የኢትዮጵያ መከላከያ ሰራዊት አባል ነው ተገባለ። እነስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ለስተልኝ እንደማመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የትግራይ ክልል ከ2 ሚሊዮን በላይ ህጻናት ሰብአዊ እርዳታ ከተቋረጠባቸው ከአንድ ወር በላይ አልፏል ሲል የተባበሩት መንግስታት ድርጅት ተናገረ። የተባበሩት መንግስታት ድርጅት የህጻናት ድጋፍ ዩኒሴፍ ዋና ስራ አስኪያጅ ሄንሪየታ ፎርት ትናንት ባወጡት መግለጫ የምግብ የመድኃኒት የውሃና የነዳጅ በተመጣጠነ ምግብ እጥረት ለተጎዱ ህጻናት የሚውል ማገገሚያ ምግብም ጭምር አቅርቦቱ እየተሞጠጠ ነው ብለዋል። በመሆኑም እርዳታ ወደሚያስፈልጋቸው ሰዎች መድረሳችን በተጓተተ ቁጥር ችግሩ ይበልጡን እየከፋ ይሄዳል ብለን በእጅጉ ሰግተናል ነው ያሉት። የመንግስታቱ ድርጅት በተመጣጠነ ምግብ ለተጎዱ ህጻናት መሰረታዊ አቅርቦት ለማድረስ ዝግጁ ቢሆንም ወደ አካባቢው ለመግባት የሚያስፈልገውን ፈቃድ አላገኘም ብለዋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች በበኩላቸው ትናንት በሰጡት ቃል ወደ አካባቢው መግባት እንዲፈቀድ ከኢትዮጵያ መንግስት ጋር ድርጅታቸው እየተነጋገረበት መሆኑን አስታውቀዋል። በኮቪድ-19 ይዞታ ዜና በኢትዮጵያ በተካሄደ የኮቪድ-19 ላቦራቶሪ ምርመራ ባለፈው የ24 ሰዓት ጊዜ ውስጥ 5451 ሰዎች ተመርምረው 464 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ለታዊ መረጃ አመልክቷል። 354ቱ የተገኙት አዲስ አበባ ውስጥ መሆኑንም መረጃው ያሳያል። በዚሁ የ24 ሰዓት ጊዜ 5 ሰዎች በአዲስ አበባ፣ 1 ሰው በአማራ ክልል በበሽታው ሳቢያ ህይወታቸው ማለፉን የሚኒስቴሩ መረጃ ጨምሮ አመልክቷል። በሀገሪቱ እስካሁን በኮቪድ-19 ምክንያት ለህልፈት የተዳረጉት ሰዎች ቁጥር 1818 መድረሱንና ቫይረሱን ለያዛቸው የተረጋገጠው ደግሞ 118006 ሰዎች እንደሆኑ ከነዚህ ውስጥ 97969 ያገገሙ መሆናቸውን አክሎ አመልክቷል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከሳውዲ አረቢያ ንጉስና አልጋ ወራሽ የተላከ መልእክት ተቀብለዋል። ከሳውዲ ንጉስ ሱሌማን ቢን አብደላዚዝና ከአልጋ ወራሹ መሐመድ ቢን ሳልማን የተላከውን መልእክት የያዙትን የውጭ ጉዳይ ሚኒስትሩን ፕሬዝዳንት ኢሳያስ ትናንት ተቀብለው ያነጋገሯቸው ሲሆን በሁለቱ ሀገሮችና በቀጣናዊ ጉዳዮች ላይ መወያየታቸውን የሀገሪቱ የዜና አገልግሎት መዘገቡን ጠቅሶ ብርሃነ በርሀ ከአስመራ ተከታዩን ዘገባ አድርሶናል።
ፕሬዝዳንት ኢሳያስ አፈወርቂ ትናንት ሰኞ ምሽት ከሳውዲ አረቢያ ንጉስ ሰልማን ቢን አብደል አዚዝና ከአልጋውራሽ መሐመድ ቢን ሰልማን የተላከ መልእክት እንደተቀበሉ የኤርትራ ዜና አገልግሎት ገልጿል። ፕሬዝዳንት ኢሳያስ መልእክቱን ይዘው የመጡትን የሳውዲ አረቢያ የውጭ ጉዳይ ሚኒስተር አሚል ፈይሰል ቢን ፈራህን በቤተ መንግስት ሀገር አዳራሽ ተቀብለው ባደረጉት ውይይት በአገራቱ የሁለትዮሽና በቀጠናው ጉዳዮች ላይ ምክክር ማድረጋቸውም ተገልጿል። በምክክሩም ሁለቱም ሀገራት በተነሱ ጉዳዮች ላይ ተመሳሳይ አመለካከት ስላላቸው ይህን የጋራ ራዕይና ሐሳብ መሰረት በማድረግ ትብብራቸውን ለማሳደግና ለማስፋት መስማማታቸውም ታውቋል። ይህን የጋራ ስምምነት የሚተገብር የጋራ ኮሚቴ እንዲቆምና በጎርጎሮሳውያኑ አቆጣጠር ከሚቀጥለው ጥር 2021 ዓመተ ምህረት ስራውን እንዲጀምር መግባባት ላይ እንደተደረሰም ዘገባው ጨምሮ አመልክቷል። የሳውዲ አረቢያ የውጭ ጉዳይ ሚኒስተር ትላንት ምሽት አስመራ ዓለም አቀፍ አውሮፕላን ማረፊያ ሲገቡ የኤርትራ የውጭ ጉዳይ ሚኒስተር አቶ ኡስማን ሳልህና የፕሬዝዳንት ኢሳያስ አማካሪ አቶ የማነ ገብረአብ እንዲሁም በኤርትራ የሳውዲ አረቢያ አምባሳደር አሰይድ ሶኤር ሱሌማን አልቁርሲ ተቀብለዋቸዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስተር አሚር ፈይሰል ቢን ፈርሃን በኤርትራ ያደረጉትን የአጭር ሰዓታት ጉብኝት ጨርሰው ትናንት ምሽት ወደ አገራቸው እንደተመለሱም የኤርትራ ዜና አገልግሎት ዘግቧል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ባለፈው ሳምንት በናይጄሪያዋ ሰሜናዊ ካቴሲና ክፍለ ግዛት በመቶዎች የተቆጠሩ ወንዶች ልጆችን ከትምህርት ቤት ጠልፈን የወሰድን እኛ ነን ሲሉ የጽንፈኛው ቡድን የቦኮ ሐራም ታጣቂዎች ትናንትና ተናገሩ። ጠለፋው በአካባቢው በአመታት ውስጥ ከደረሱት የከፉ ጥቃቶች አንዱ ሲሆን ሁከቱ ሊቀጣጠል ነው የሚለውን ስጋት አባብሶታል። ባለፈው ሳምንት አርብ ዕለት አንኪራ ከተማ ላይ ከሚገኘው የመንግስት የሳይንስ ትምህርት ቤት ከተጠለፉት ተማሪዎች ውስጥ ከ330 የሚበልጡቱ አሁንም አልተገኙም። በርካቶቹ ከጠላፊዎቻቸው እጅ ሊያመልጡ ችለዋል ተብሏል። የሀገሪቱ መንግስት ልጆቹን ለማስለቀቅ ታጣቂዎቹ ጋር እየተደራደረ መሆኑን የፕሬዝዳንት ሙሐመዱ ቡሃሪ ቃል አቀባይ ገልጸዋል። ዴይሊ ናይጄሪያን የተባለው ጋዜጣ ሲዘግብ የቦኮ ሐራም መሪ አቡካር ሼካው ልጆቹን ጠልፈናል ሲል የሚሰማበት የድምጽ መልእክት ደርሶናል ብሏል። የሱ ድምጽ መሆኑ ግን በነጻ ምንጭ በኩል የተረጋገጠ አይደለም። የተባበሩት መንግስታት ድርጅትም ጠለፋውን አጥብቆ አውግዞታል። መጥቶ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። መራጩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሪፐብሊካኑን የመወሰኛ ምክር ቤት ብዙሃን መሪ ሚች መኮነልን በቴሌፎን እንዳነጋገሩና ምንም እንኳን በበርካታ ጉዳዮች የማንስማማ ብንሆንም አብረን መስራት የምንችልባቸው ብዙ ጉዳዮች አሉ ሲሉ እንደነገሯቸው ገለጹ። መኮነል ለረጅም ጊዜ ጆ ባይደንን በፕሬዝዳንታዊ ምርጫ ማሸነፋቸውን በይፋ ከመናገር ተቆጥበው ቆይተዋል። ትናንት በመወሰኛው ምክር ቤት ባደረጉት ንግግር ግን ባይደን 306 ለ232 በሆነ የድምጽ ብልጫ ማሸነፋቸው በመራጭ ተወካይ ድምጽ ሰጪዎች ኤሌክቶራል ኮሌጅ መታወጁ ቀጣዩ ፕሬዝዳንትነታቸውን እውን አድርጎታል ብለዋል። ተጭበርብር ያለው ብለው ማስረጃ የሌለው ውንጀላ ሲያሰሙ የቆዩት ፕሬዝዳንት ዶናልድ ትራምፕ ዛሬ ጠዋት ለሴኔቱ ሪፐብሊካን መሪ ሚች መኮነል በትዊተር ገጻቸው በሰጡት ምላሽ ሚች 75 ሚሊዮን መራጭ ለተቀማጩ ፕሬዝዳንት ድምጽ ሰጥቷል። ይሄ ታይቶ የማያውቅ ነው። ቸኮልክ ሪፐብሊካን ፓርቲው መታገል መልመድ አለበት። ህዝቡ እኮ ተቆጥቷል ብለዋል። በዓለም አቀፍ የኮቪድ-19 ዜና ጀርመን በወረርሽኙ የሚያዙና ህይወታቸው የሚያልፈው ሰዎች ቁጥር ማሻቀቡን ተከትሎ የወጣው አዲስ ጥብቅ የቁጥጥር ገደብ ከዛሬ ጀምሮ በስራ ላይ ውሏል። እስከፊታችን የአውሮፓ ጥር 10 ቀን የሚዘልቀውን ገደብ እሁድ ዕለት ያጸኑት የሀገሪቱ ቻንስለር አንግላ መርክል ሲሆኑ ከ16ቱ የክፍላተ ሀገር አስተዳዳሪዎች ጋር ከተወያዩ በኋላ ነው። ይህ በእንዲህ እንዳለ ዩናይትድ ስቴትስ ሁለተኛውን የኮሮና ቫይረስ ክትባት ልታገኝ መቃረቧ ተገልጿል። የዩናይትድ ስቴትስ የምግብና መድኃኒት አስተዳደር FDA ተቆጣጣሪዎች ትናንት በሰጡት መግለጫ በሞደርና እና በብሔራዊ የጤና ተቋማት NIH የተቀመመው ክትባት ላይ የተደረገው ቀዳሚ ግምገማ የክትባቱን ደህንነትና ውጤታማነት አረጋግጧል ሲሉ ተሰምተዋል። በመጨረሻም ዜና አረፍት። እንቁ ተዋናይ ጸሐፊ ተውኔትና ረዳት ፕሮፌሰር ተስፋዬ ገሰሰ በ84 ዓመታቸው አርፈዋል። ተስፋዬ ገሰሰ በኢትዮጵያ ዘመናዊ የመድረክ ትወናን ካስተዋወቁ ቀደምት ተጠሪዎች መካከል እንደነበሩ ይታወቃል። ታሪካቸውንና የሚያውቋቸውንም ድምጽ ያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈውን የዛሬ እረቡ ታህሳስ 7 2013 ዓ.ም ዝግጅታችንን ነው።
በአሁኑ ጊዜ ያው የህወሓት የጁንታ አባላት የተደበቁበት ቦታ ወደ ቆላ ቸንዴም ተብሎ የሚጠራ አካባቢ ነው። ኦፕሬሽኑ እዛም ቀጥሏል። የቀጠለው ነገር ጦርነት ተብሎ የሚገለጽ አይደለም። ትንሽ ቶክስ ይኖራል። አጥፊዎችን ማስተዳደር እና ለህግ የማቅረብ ስራ ነው እየተሰራ ያለውና ይሄም ያን ያክል ከመንግስት ቁጥጥር ውጪ ነው፣ ከመከላከያ ሰራዊት ቁጥጥር ውጪ ነው ለማለት ብዙም አያስደፍርም።
የትግራይ ክልል ብልጽግና ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤል ናቸው። ሁለተኛ ክፍል ቃለ ምልልሳቸውን በሁለተኛው አጋማሽ መሰናዶ ይዘናል።
የትግራይ መንግስት አመራር ህዝብን ከማስጨረስ በሌላ መልክ እንዋጋለን ብሎ ከመቀሌ ስለወጣ አንድ ጥይት ሳይተኮስ በትግራይ መከላከያ ስለገቡ ትግራይን ተቆጣጥረናል እያልን አይደለም። ነገር ግን ውጊያው ተፈጥሮ ማየት ይጠይቃል። ዛሬ አንድ ቦታ ላይ ሻቢያና የአብይ ሰራዊት ይገባል፣ በነገው ይመታል። በቋሚነት የሚያስተዳድሩት ያሉ መንገድ ላይ ያለው ዋና
ኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉት አምባሳደር ፍሳሐ አስገዶ በአሁኑ ሰዓት በኒውዮርክ ከተማ ነዋሪ ሲሆኑ የትግራይ ክልልን ሁኔታ በተመለከተ ያላቸውን አስተያየት ሰጥተውናል። በዘገባችን ታዳምጣላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenis.com በአትፊያምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የህግ ማስከበር ዘመቻው ያስገኘው ውጤት በቶሎ እንድናገግምና ከሰራዊቱ ጋር እንድንቀላቀል የሚያነቃቃ ነው ሲሉ በትግራይው ጦርነት የቆሰሉና በጎንደር ዩኒቨርሲቲ ሆስፒታል ህክምና እየተከታተሉ የሚገኙ የኢትዮጵያ መከላከያ አባላት ተናግረዋል። በዚሁ ሆስፒታል እየታከሙ የሚገኙ የትግራይ ልዩ ኃይል አባላት ደግሞ አላማ ለሌለው ጦርነት ዋጋ ከፈለን ሲሉ ነው ሐሳባቸውን ለአሜሪካ ድምጽ ያካፈሉት። የጎንደር ዩኒቨርሲቲ ሆስፒታል በበኩሉ በጦርነቱ ለቆሰሉ የሁለቱም ወገን ተዋጊዎች የህክምና አገልግሎት ሲሰጥ መቆየቱን አመልክቷል። ወደ አካባቢው ያቀናው ዘጋቢያችን ዮናታን ዘብዲዮስ በጦርነት ወቅት ከሰራዊቱ መተላለፊያዎች አንዷ ከነበረችው ጎንደር ለዛሬ ተከታዩን ልኳል።
የሰሞኑ ጦርነት ያበቃ ቢሆንም ትቷቸው የሄደው ጠባሳዎችና ምልክቶች የነበረውን ሁኔታ ሊመሰክሩ አሁን ያሉበት አሉ። ጦርነቱ በተካሄደበት የትግራይ ክልልና አጎራባች በሆነው የአማራ ክልል አንዳንድ ከተሞች የተገኘ ሰው እነዚህ ምልክቶች ሊያስተውል ይችላል። ለሶስት ዓመታት በተካሄደው ህግ የማስከበር ዘመቻ የኢትዮጵያ መከላከያ ሰራዊት እንዲሁም የአማራ ልዩ ኃይልና ሚሊሻ መተላለፊያ በር ሆና ያገለገለችው ታሪካዊቷ የጎንደር ከተማ ቁስለኞችን ማከማለች። በጦርነቱ ቁስለው ወደ ጎንደር ዩኒቨርሲቲ ሆስፒታል ከገቡት የተወሰኑት ታዲያ አሁንም በዛው ይገኛሉ።
እኔ ፍቅሬ ይባላለሁ። ከጎንደር ዩኒቨርሲቲ ሆስፒታል አጥንት ስብራት ክፍል ዋርድ ሰራተኛ ነኝ። በዚህ ሆስፒታል መንግስት የህግ ማስከበር በሚያደርገው ዘመቻና በህዋት ልዩ ኃይል መካከል በተደረገው ጦርነት ሁለቱም ታካሚዎች ናቸው የምናክማቸው። ማለት የመከላከያ ሰራዊታችንና የህዋት ልዩ ኃይል ወሚሊሻ ሁለቱንም በእኩል መንገድ ነው እኛ እየረዳን ያለነው። ኢትዮጵያውያን ናቸው፣ ወገኖቻችን ናቸው። ሁለቱም ወድቆ ብታገኝ እኩል አንስተህ አክም ነው የሚለው ዓለም የገባ ነው፣ መሐላም የገባ ነው በዚሁ ነው። ስለዚህ ማንም ይሁን እንኳን የገዛ ወገኖቻችን የውጭ ጠላትን ቢሆን ወድቆ ብናገኝ እኛ በህክምና ህግ መሰረት ወገንንም ጠላትንም እኩል አንስተ ነው የምትረዳው እና በዛ መሰረት ነው እኛ የምንማረው።
የሆስፒታሉ የአስተዳደርና የልማት ዋና ዲሬክተር ዓለም አቀፍ ካኘው
እኛ እንደ ፌዴራል መንግስት ወይም እንደ ፌዴራል መስሪያ ቤቱ የሆስፒታል እስከሆነ ድረስ የፌዴራል መንግስት ነው።
ነው የማንም የከሌ ነው የሚባል የለም። ከዛኛው ወገን የሚሆን ከኛው ወገን የተዋቁ መከላከያዎች የሚሆኑ ልዩ ኃይሎች ሆስፒታል ሰርቪስ ከመስጠት ስለሆነ ዋናው ትልቁ አላማችን ሁሉም ሰው ለኛ አንድ ነው። እኛ ሁሉንም በአንድ አይንና በአንድ አይን ብቻ ነው የምናየው።
ከነዚህ ታካሚዎች ውስጥ አብዛኛዎቹ ጦርነቱ እንደተጀመረ ወይም መካከል ላይ የቆሰሉ ሲሆኑ መቀሌ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር መግባቷን ጨምሮ የሆነውን ነገር ሁሉ የሰሙት እንደተኙ ነበር። ወደ ኋላ መለስ ብለውና በጦርነቱ የመጨረሻ ውጤት ስሜት ውስጥ ሆነው ሐሳባቸውን ለቪኦኤ አካፍሏል። 50 ለቃ ወንዳፍራው ዘውዱ 2ኛ ብርጌድ 12ኛ ክፍለ ጦር 1ኛ ሻለቃ አባል ሲሆኑ የገጠማቸውን እንዲህ ሲሉ ነግረውናል።
ወን በመጀመሪያ ትልቁ ነገር አያም ተከራለ ከዛ ነበሩት ተፈዋል ቀኝና ማንዲስ ልክም ከወደኩ ተመለስ ለልፍልክ እዝጋና ያገባቸዋል። በሌላ ዝንጭ ከተኛበት ከመንከባ በጣም ከመንከባ ሁሉ ጎንደር ህዝብ ትልቅ በመከላከያ ስም ማመሰግናቸው እና ቁስላችን ቁስላቸው አድርጎ ስለችን ደክም ሳይሉ ቀንነ ጠዋት ከኛ ጋር ነው ያሉ። ስለዚህ ትልቅ ክብር ይገባቸዋል ለጎንደር ህዝብ ማለት ነው። እና ዛሬ እንደዚህ እንዳወራረኩ የጎንደር ህዝብ ነውና ትልቅ ክብር ይገባቸዋል። እናቶችም እዚህ ያሉት ሁሉም በቃ ቁስላችን ቁስላቸው አድርጎ ነው የማዩት።
ሐምሳ ለቃ ወንዳፍሮም አሁን ከወደቀበት አልጋ አድኖ ከጓደኞቹ ጎን ቆሞ አገሩን ኢትዮጵያን የሚጠብቅበትን ጊዜ ይናፍቃል።
ብዙ ነው ተመጣው እጄ እግርም ወደ ምን ተመጣው ግን ተሽሎኛል። ወደፊት ከጓደኞቹ ጋር በቀጠለ እዚህ ሀገር ደስ ይለኛል። ምክንያቱም እዚህ ሀገር አትስት ነው አገሩም ትኖሩ ብዙም ነው ትኖሩ ተግለሰብ ነው ብዙም ነው ትኖሩ እዚህ ሀገር አንተ ብቆም ደስ ይለኛል። ምክንያቱም ካለው ሁኔታ አንጻር ካለው ነባራዊ ሁኔታ እዚህ ሀገር በቀደም ስለኛል ምክንያቱም ሁኔታው ጥሩ ስላልሆነ ማለት ነው።
በኢትዮጵያ መከላከያ ሰራዊትና በትግራይ ልዩ ኃይል መካከል ለሳምንታት በዘለቀው ጦርነት የተጎዱ የሁለቱ ወገን ሰራዊቶች በአማራ ክልል ማዕከላዊ ጎንደር ዞን በጎንደር ዩኒቨርሲቲ ሆስፒታል ጎን ለጎን በአንድ ዋርድ ውስጥ ሕክምና የተከታተሉ መሆናቸውን ቪኦኤ በስፍራው በመገኘት አረጋግጧል። ለህወሓት በመደገፍ በትግራይ ክልል ልዩ ኃይል ስም ሲዋጉ ከነበሩ መካከል አንዱ የሆነው የ22 ዓመት ወጣት ተስፋ ሚካኤል አባዲ ገብረመድን ለደሞዙ ስል ከአስር ወራት በፊት ልዩ ኃይሉን ቢቀላቀልም ከማን ጋር እንደሚገጥም አላውቅም ነበር ላለው ጦርነት መታጨቱን ያወቀው በጥይት ተመቶ የሚያነሳውን ወገን አጥቶ ኋላም በመከላከያ ሰራዊት እጅ መውደቀን ሳውቅ ነበር ብሏል። የደረሰበትን ጉዳትና በጎንደር ዩኒቨርሲቲ ሆስፒታል እየተሰጠ ያለውን የሕክምና አገልግሎት ገልጿል።
በጣም አሪፍ ነው ከምናው ከመጣው ማለት ነው። አንድ ለሌተ ራጅ ተንስቼ አደረ ከዛ ተሰራልኝ በኋላ አሁን ያጣጠብኝም ማስታገሻ ምናምን እየሰጠኝ ዶክተሮች 24 ሰዓት ቆሞ ነው የሚያድሩት። በጣም አሪፍ ነው።
ከእግሩ ተረከዝ ጫፍ እስከ ጉልበቱ ድረስ የገባውን ብረት ሲመለከት ይህንን ሁሉ መስዋዕትነት የከፈልኩት ለማንና ለምንድን ነው የሚለው ጥያቄ በአእምሮ በመጣ ቁጥር እንቅልፍ እንደሚነሳው ተናግሯል።
አሁን ልያለ ግባ ማለት ነው። ለማንም ብዬ አይደለም፣ ለመንግስት ብዬ አይደለም። እኔ ተማር ነበርኩ አልኩ አይደለም፣ ከዛ ለደሞዝ ብዬ ነው። ስራ ሲያጣ ነው እንጂ እኔ በቃ አሁን ሲያስበው ማለት ነው ግራ ነው የሚገባኝ። ለምንድን ነው ይሄን የከፈልኩት ሲል እኔ አሁን ለሌት አልተኛም። በጣም ነው የምጨንቀኝ። አሁን ለማን ብዬ ነው እንደዚህ የተጎዳሁት ነው የሚለው። አሁን እኔ በጣም የሚገርመኝ ነው ብቻ እንጃ። መከላከያዎቹ ራሱ የኛ ቤተሰብ አሉ፣ ከቤተሰቦቼ ጋር እንደተዋጋለሁ ብዬ አስባለሁ። አላሰብኩትም እዛ ስንደርስ ተገድደና እንጂ ምን አውቃለሁ ብለህ ነው። እንዴት
ባልታቀደና ባልታሰበ ጊዜ የተጎዱ ሰራዊቶችን የማከም ግዴታ ተጣለበት። የጎንደር ዩኒቨርሲቲ ሆስፒታል የስራ ጫና ቢኖርበትም በጎንደር ከተማ ህዝብ ቀናነትና ከፍተኛ ድጋፋቸው ፈተናውን እየተወጣ መሆኑን ለመረዳት ችያለሁ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ጎንደር።
ዮናታንን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። በሰሜን ኢትዮጵያ ጦርነት በተካሄደባቸው የሀገሪቱ አካባቢዎች የነዋሪዎቻቸውን ይዞታ መልከት የምናደርግበት ዘገባ ነው ተከታዩ። ደራሽ እርዳታ እየተሰጠ ያለበትን ጨምሮ ወደ አካባቢዎቹ የተጓዘውን ባልደረባችንን መስፍን አራጌን አሉላ ከበደ ማምሻውን አነጋግሮታል። አሉላ
አመሰግናለሁ ሲሆን አሁን አካባቢዎችን ተዛውሮ የቃኘውን መስፍን ካለበት በስልክ አግኝቼዋለሁ። ወደዛው ነው መስታቸው። ሰላም መስፍን እንደምን አመሸ?
እንደምናመሻሉና
ቀደም ብዬ በመግቢያው እንዳስተዋወቅኩት ራያ አላማጣ አካባቢ ተዘዋውረሃል። ራያ አላማጣ መሰንበቻው እንዴት ነው? የጸጥታው ሁኔታ ምን ይመስላል? በአካባቢው የታዘብከውን እስኪ ወደ ስፍራው ወሰደን።
እንግዲህ አንተም ቀደም ሲል ለመግለጽ እንደሞከርከው አለና መከላከያ ሰራዊት የተቆጣጠራቸውን የራያ አላማጣ አካባቢዎች የመቃኘት ዕድል አጋጥሞኛል። አሁንም እዛ አካባቢ እየቃኘሁ ነው። በተለይ የዋጃ ጭሙጋና አላማጣ ከተሞችን አይቻለሁ። ለወትሮው እንግዲህ እነዚህ አካባቢዎች ከፍተኛ የትራፊክ ፍሰት የነበረባቸው አካባቢዎች ናቸው። አሁን ግን የደመቀ እንቅስቃሴ ባይታይባቸውም ሰላማዊና የተረጋጉ መሆናቸውን ታዝቢያለሁ። በመንገዴ ላይ ከብቶቻቸውን መስክ ላይ ያሰማሩ እረኞች ታጣፍተው ሽርጣ ገልድመው እጅን ዘንግዘው የሚንቀሳቀሱ ጎልማሶች የሸመቱትን በጀርባቸው አዝለው የሚያገግም እናቶችን አይቻለሁ። እንግዲህ ከቦታው አመችነትና ቀደምትነት አንጻር ግን ከተሞቹ ይህ በተበታቆለ ቦታ ላይ መሆናቸውን ቃኝቻለሁ። አንዳንድ የመንገድ ተቋማትንም በተለይ ደግሞ አላማጣ አካባቢ ተዛውሬ ለመቃኘት እንደመከርኩት በተለይ ደግሞ ማዘጋጃ ቤት ብለው በሚጠሩት ቦታ ላይ የተለያዩ ቢሮዎች ይዞታቸው ተናግቶ ቁሳቁሶቻቸው ፈርሰው ሰነዶች ጠፍተውና ተቀዳደው ያየንበት አጋጣሚ አለ። እንግዲህ ይህንን በድምፅና ቪኦኤ በተንቀሳቃሽ ምስል ጭምር እንደያዘውና ለአድማጭና ለፌስቡክ ተከታዮች ጭምር የሚያቀርብ መሆኑን ነው የምገልጸው። አሉና
መልካም መስፍን፣ እንግዲህ ተዘዋውረህ እንደተመለከትከው በአካባቢው የተካሄደውን ውጊያ ጨምሮ የበረታ ጉዳት የደረሰበት አካባቢ ነው፣ ነገር ግን መረጋጋት እየታየበት ነው ብለህን ነበር። በእነኚህ ሁሉ ችግሮች ውስጥ ያለፉ የአካባቢው ነዋሪዎች በምን አይነት ሁኔታ ውስጥ ይገኛሉ? የኑሯቸው ሁኔታ ምን ይመስላል? ከዚህ ቃለ ምልልስ በፊት የደራሽ እርዳታ እየተሰጠ መሆኑን በአካባቢው እየተከፋፈለ መሆኑን ገልጸልኝ ነበር። እስኪ ደግሞ ስለዚህ ያስረዳል።
እርግጥ ነው አለና እጅግ በጣም የተገሳሰለና ከፍተኛ ችግር የሚተዋልበት አካባቢ ነው። ዋጃን ተሻግሬ ጥሙጋ እንደገባሁ ያገኘሁት የሰብአዊ እርዳታ እንቅስቃሴዎችን ነበር። በተለይ ጥሙጋ እርዳታ ጣቢያ በርካታ የህብረተሰብ ክፍሎች የአስቸኳይ የዕለት እርዳታ ለመቀበል ተሰባስበው ነበር ያገኘኋቸው። አብዛኛውን ቁጥር የያዙት የተጎሳቆሉ እናቶች፣ ሴቶች፣ ህጻናት፣ የእድሜ ባለጸጎች ናቸው። በስፋት እርዳታ ለመቀበል ያገኟቸው እርዳታ እንዲጠብቁ ያስገደዳቸው ምክንያት ጠይቄያቸው ነበረ። እነዚህ የህብረተሰብ ክፍሎች እንደሚሉት ከሆነ የአንበጣ ወረርሽኝና በህወሓትና በፌደራል መንግስት መካከል የተፈጠረው ጦርነት ለከፍተኛ ችግር ዳርጎናል። በዚህ ምክንያት የዕለት ምግብ ጠባቂዎች እስከመሆን ዳርሰናል። መጀመሪያ አንበጣ ወረርሽኝ ጉዳት አደረሰብን፣ ሲቀጥል ደግሞ ጦርነቱ አካባቢያችንን ለቀን እንድንሰደድ አደረገን ያሉት እንግዲህ እነዚህ ሰዎች ወደ ቤታቸው ተመልሰው ሲመጡ ግን ጥለውት የሄዱትን ንብረት እንዳላገኙት ብዙዎቹ አጫውተውኛል። አሉላ በራያ አላማጣ ዳቦ ኩርማ ቀበሌ ኗሪና የስምንት ቤተሰብ አስተዳዳሪ የሆኑትን ወይዘሮ የንጉስ አስማረን ድምፅ ብንሰማ እውነታውን የበለጠ ያብራራ ብንላምድ እያስባለሁ።
አንበጣ ከተነሳ ከጀመረና አንስቶ ቀርቶ 60-70 የሚወቀውን እርሻ አንድም ከሽከሽ አለመገኘቱን አገር ያውቃል፣ ህዝብ ያውቃል። አንበጣው ተከትሎ ደግሞ ጦርነቱ፣ እኛ ደግሞ ሸሽተን የሰውነታችንን ልጃችንን እናስጠላለን ብለን የተዘጋን ሀብትን የተዘጋ ቤታችንን ይዘን ሸሽተን ከቤት ያለን ንብረት ብንመለስ አላገኘነውም፣ ተፈናቅለናል። ቀርቶ ለሰውና ሀብት ራሱ የሚበላው አጥቷል።
ከዚህ በተጨማሪ አሉላ በህወሓትና በመከላከያ ሰራዊት መካከል በተፈጠረ ጦርነት ህወሓት ልጆቻችንን ወደ ጦርነት ስለወሰዳቸው ከአንበጣ የተረፈ ሰብላችንን መሰብሰብ ሳንችል ቀርተናል ያሉ እንግዲህ ባመሰገን የ11 ቤተሰብ አስተዳዳሪና የጥሙጋ ጣቢያ ነዋሪ የሆኑት አቶ አብርሃም ወልዴ ዳንዳይን አስተያየት ለምሳሌ መስማት እንችላለን። አሉላ
አንበጣ መጣብና አንበጣው ከቦነ ያለ ደግሞ እንደገና ወጣቱን መልምለው ወደ ልዩ ኃይል ብለው ወደ ጦርነት ሲያስገቡት ተከበበ ቦታችን። ተከበበ አንዳንድ ለው ተውስ ጀመር። ግን ጥሎ ሸሸ ህዝቡ። ጥሎ ሸሽ ያኔ ያለው ያረባ የነበረው አዝመራ ዝንጎ ተወሮ ነው የቀረው፣ ወርቆ ነው የቀረው። ተራራ ሄደ። ወጣቱን ይዘው ተሩ። ወጣቱ ይዘው ሸሹ። ያው የተመለሰ የተንጠባጠበ ያመለጠው መጣ እንጂ እንኞቹ ጦር ባይደርስ የአማራው ጦር ባይደርስ ጭራሽ የሰው ዝህርም አይገኝም ነበረ።
እንግዲህ አሎና ቀደም ሲል አፍሪካቸውን እየሰጡን የአካባቢው ነዋሪዎች ብቻ ሳይሆኑ በጊዜያዊ አስተዳደርነት አካባቢውን እየመሩት ያሉት አመራሮችም ጭምር ናቸው። እርዳታው በጎ ቢሆንም ካለው ስፋትና ከችግሩ ውስብስብነት አንጻር በቂ አይደለም ሲሉ አስተያየታቸውን ሰጥተዋል። ከጉዳቱ ስፋትና ከችግሩ ውስብስብነት አንጻር ተደራሽ ማድረግ የተቻለው እጅግ የባሰ ችግር ውስጥ የወደቁትን ሲሆን የተሰጠውን ቢሆን በቂ አይደለም ባይ ናቸው። የአቶ ሙልጌታንና ቀደም ሲል የጠቀስናቸውን የወይዘሮ ገንጎስን አስተያየት ሰምተን ብንመለስ ምን ይመስልሃል? አሉ
መልካም
ፌደራል አደጋ መከላከል ለአንድ ቀበሌ 33000 ንረዳለን ብሎ በሰጠን ኮታ መሰረት ጀምረናል። አሁን እንደምታዩት ይሄ ነው። ግን ህብረተሰባችን በአንድ ቀበሌ እስከ 15000 ህዝብ ከዛ በላይ ነው ተጠሪ ያለው ወይም ደግሞ ኗሪ ያለው። ይሁን እንጂ አሁን ለጊዜው አስቸኳይ ብሎ መንግስታችን 3000 ኮታ ሰጥቶናል። ያን 3000 ኮታ የደሃ ደሃ ነው እየሰጠን ያለ ነው ማለት ነው። አልተዳረሰም። ስለዚህ ማልባሽ መንግስት ለወደፊት ያግዘና ነው የሚልብለት አለ።
ለቋሚ ቀርቶ ለአንድ ቀን እራት አትሆንም ያሁን እርዳታ መንግስት ካገኘነ እናት አባት ነው መንግስት እና እርዳታችን ሰፋ እንጀልልና እና በጣም ችግር ነው የደረሰብንም።
ስንት ቤተሰብ ነው ያለው?
እኔ 8 ቤተሰብ አለኝ።
መስፍን ምናልባት የመጨረሻ ጥያቄ ያካባቢው ቀደም ሲልም የተለያዩ ውዝግቦች ይታዩበት የነበረ ነው። የተለያዩ ማህበረሰብ ክፍሎች የሚኖሩበት አካባቢ እንደመሆኑ የርስ በርስ አኗኗሩስ ምን ይመስላል? የይዞታ ጥያቄ ለረጅም ጊዜ ሲነሳ ነበር በተለያዩ ወገኖች። በአሁኑ ሰዓት ነው ታችን በርጋታ ለመፍታት መነጋገርና አግባብ ውሳኔ ላይ ለመድረስ እየተሞከረ ነው። በዚያ ጭር ጊዜ ውስጥ ብዙ ነገር ባይደረግም እንደው በጠቅላላው ከዚህ ግጭት በኋላ የተለያዩ ብሔረሰቦች አንድ አካባቢ የሚኖሩበት እንደመሆኑ የርስ በርስ ኑሮ ምን ይመስላል? ምንድነው የታዘብከው?
እንግዲህ አላማጣ ከተማ ከፍተኛ ደረጃ የህዝብ ቁጥርም የንግድ እንቅስቃሴም ያለበት ቦታ ነው። ያንን አካባቢ ለመቃኘት ሞክሬያለሁ። ማህበራዊ ትስስሩ እጅግ የጠበቀ መሆኑን ማሳያዎች የሚሆኑ የተለያዩ አጋጣሚዎችን ለማየት ሞክሬያለሁ። አካባቢው የተለያዩ ብሔር ብሔረሰቦች የሚኖሩበት አካባቢ ነው። የትግራይ ተወላጆች አሉ፣ የአማራ ተወላጆች አሉ፣ የአፋር፣ የኦሮሞና የተለያዩ ብሔር ብሔረሰቦች ተወላጆች ነው ያሉት እዚህ አካባቢ ላይ። በተለይ በንግድ ስራ የተሰማሩ የትግራይ ተወላጆች ሰዎችን ለማግኘት ሞክሬ ነበር። እነሱን ካናገራቸው የሰጡኝ አስተያየት አገራችን ነው ይህ ግጭት የሚመጣ በፖለቲካ ወይም ደግሞ በሌላ አቋም የተፈጠረ ነው እንጂ ህዝብና ህዝብ በዚህ ጣጣ ውስጥ ሊገባ አይችልም። ስለዚህ ከሀገራችን ወደ የት ልንሄድ አንችልም። ሀገራችን ብለን ወንድሞቻችን ብለን ዜጎቻችን ብለን አብረን ኖረናል። ለኢትዮጵያ የሚያዋጣው አማራጭ ግን አንድነትና ሰላም ነው የሚል አስተያየት ነው የሰጡኝ። ቀደም ሲል እንዳነሳው እንግዲህ አካባቢ የማንነት ጥያቄ ለረጅም ጊዜ ሲነሳበት የነበረ ነው። በእርግጥ ውስጥ እይታዎች የሚንጸባረቁበት ነው። አንዱ ክፍል ቀደም ሲል በወለጋ ሀገር ስር የነበርን ስለዚህ ወደ አማራ መካተት አለብን የሚሉ የህብረተሰብ ክፍሎች አሉ። የለም አማራም ትግራይም አይደለንም፣ ራያ የራሱን ማንነት ይዞ የቆመ ነው ብለው የሚሉ ወገኖች አሉ። አንዳንዶች ደግሞ የለም የትግራይ አካል ነን፣ እንደ ሌላ የትግራይ አካል ብዙም በልማት ባንሻሻልም የትግራይ አካል ነን ብለው አስተያየታቸውን የሚሰጡ ወይም ደግሞ በዚህ መሰረት ላይ ታንጸው የቆሙ የፖለቲካ ምልከታዎች አሉ። እንግዲህ እንደምታውቀው ጦርነቱ ይጠናቀቅም ሌሎች ያልተረጋጉ ሁኔታዎች ስላሉ እዚህ በፖለቲካ ጉዳይ ላይ ይህንን አስተሳሰብ የሚያራምዱ አካላት ቁጭ ብለን መወያየት እና የመፍትሄ አቅጣጫ ማመላከት የሚጠይቃቸው ነገር ያለ ይመስለኛል። ግን በአላማጣ ከተማ ተዘዋውሬ ባየሁት እንቅስቃሴ የተደነቀ የአካባቢው ነዋሪ በራሱ ሰላሙን ጸጥታውን ህግን አስከብሮ የተለመደ የንግድ እንቅስቃሴ ተጀምሯል። የተዘጉ ተቋማት ተከፍተዋል። በተረጋጋ ሁኔታ መሆናቸውን የታዘብኩበት አጋጣሚ ነው ያለ። በሄድኩባቸው አካባቢዎችም ማለት እየተሰጡ ባሉ ሰብአዊ ድጋፎች፣ በአካባቢው ያለ ጊዜ አስተዳደር እያከናወናቸው ባሉ ተግባራት፣ ከስር ተመላሽ የሆኑ ሰዎች እና ሌሎች ታሪኮች አሁንም እያጠናቀርኳቸው ያሉት ዘገባዎች ጨማምሬ ለመቅረብ ሞክራለሁ። ልላ
መልካም፣ ሰፋ ያለ ዝርዝር ነው ያካፈልከን። አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። አመላ
መስፍንና አሉላል እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኦነግ ሸኔ በሆሮ ጉድሩ ወለጋ፣ አሙሩና በምዕራብ ወለጋ ነጆ ከ20 በላይ ሰላማዊ ሰዎችን እንደገደለ የኦሮሚያ ክልል የመንግስት ኮሙኒኬሽንስ ቢሮ ገለጸ። የክልሉ የጸጥታ መዋቅር በቅርብ ባካሄደው ዘመቻ ከ780 በላይ የኦነግ ሸኔ ታጣቂዎች ላይ እርምጃ መውሰዱን ገልጿል። ሙክታር ጀማል ዝርዝር አለው።
የኦሮሚያ ኮሙኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ዛሬ ለመገናኛ ብዙሃን ለሰጡት መግለጫ እንዳስታወቁት በሮጉድሩ ወለጋ አሙሩና በምስራቅ ወለጋ ነጆ አባወሸኔ ብለው የጠሩት ኃይል በወሰደው እርምጃ ከሀያ በላይ ሰዎች መገደላቸውን ገልጿል። የመንግስት ኮሚኒኬሽኑ እንዳስታወቁት በሁለቱ ወረዳዎች የተገደሉ ሰዎች ከኦሮሞና ከአማራም እንደሚገኙበት ነው ያስታወቁት።
13 የሚሆኑ ሰዎች ናቸው በአንድ ቦታ በአምሩ ወረዳ የተገደሉት። የግድያ ዘሪን መሰረታ አድርጎ ኢልዛ አካባቢ የሚኖሩ የአማራ ተወላጆች ላይ ነው ግጃው የተወሰደው። ወደ ምዕራብ ወለጋ ስንወርድ ነጆ ወረዳ ላይ 6 የሚሆኑ ያው የቀበለው የዛው አካባቢ ነዋሪ የኦሮሞ ተወላጆች ናቸው በአንድ ቦታ የተገደሉት። ይህ ኃይል ብሔርን ለይቶ ነው። አጥፊ መቼም ቢሆን ብሔር የለው። ሴረኛን ከብሔር ጋር ማገናኘት፣ አጥፊን ከብሔር ጋር ማገናኘት በመሰረቱ ስህተት ነው። ማንኛውም አጥፊ ከየትኛውም ብሔር ሊወጣ ይችላል። ይሄንን ለፖለቲካ ትርፍ መጠቀም በራሱ ከሰብአዊነት ያፈነገጠ ነው ብዬ ነው የሚወስደው። ማንንም በዚህ ፖለቲካ ሊጠቀም አይችልም። እየተባለ ያለው በቁጥሩንም በመጨመር አንድ ሰውም ቢሆን ዜጎቻችን ናቸውና መሞት የለባቸውም። ይሄ አቋማችን ነው፣ ግልጽ ነው። ኢትዮጵያውያን በዚህ ያምናሉ። ግን ደግሞ የኦሮሞ ብሔር በሌላ ብሔር ላይ እንደዘመተ ያድርገው፣ የኦሮሞ ብሔር ሌላን ብሔር እንደማያቀፍ አድርገው የሚያቀርቡት እና የሚስሉት በጣም የተሳሳተ መሆኑን በዚህ አጋጣሚ ለመግለጽ ፈልጋለሁ።
የኦሮሚያ ብሔራዊ ክልላዊ መንግስትን የማተራመስና ሰላም የመንሳት ስራ እየሰሩ ናቸው ያሏቸውን ኦነግ ሸኔ ብለው የጠሩትን አካል መንግስት ወደ ህግ ለማቅረብ እያደረገ ያለው ስራ ቀጥሎም ይሰራል ተብሏል። ይህንኑ በተመለከተ በተለይ በጉሊሶ ደረሰ ከተባለው ጥቃት በኋላ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ አካላት ሰፊ ኦፕሬሽን በማካሄድ የመደምሰስና በቁጥጥር ስር የማዋል ስራዎችም ተከናውነዋል ብለዋል።
ታጥቀው የተወሰኑ የኦሮሚያ ዞኖችና ወረዳ ላይ ሲንቀሳቀሱ የነበሩ የኦነግ ሸኔ አባላትን ወደ 782 የሚሆኑ እርምጃ ተወስዶባቸዋል። እርምጃው በአይነት ሲለይ 385ቱ የተደመሰሱ ናቸው፣ 227 የተማረኩ በውጊያ ላይ የተማረኩ፣ 170 የሚሆኑ በህዝብ ውስጥ ሲንቀሳቀሱ በህዝብ ጥቆማ የተያዙና ለህግ የቀረቡ ናቸው ማለት ነው። በአጠቃላይ 782ቱ በኦፕሬሽን ይሄ ኦፕሬሽን የተካሄደው በተለየ ሁኔታ በምዕራብ ወለጋ ጉልሶ ወረዳ ላይ አሰቃቂ ጭፍጨፋ ከተካሄደ በኋላ በተጠናከረ ሁኔታ የተሰራውን ሪፖርት ነው አሁን የማነሳው። ከዛ በፊት የነበረውን ሳይሆን ከጉልሶ ጭፍጨፋ በኋላ የተወሰደውን የህግ የማስከበርና የህግ በላይነት የማረጋገጥ እርምጃን መሰረት ተደርጎ ወደ 782ቱ እርምጃ ተወስዶባቸዋል። በሌላ በኩል ይህንን የሚያስተማሩ የሚያስተባብሩ የሚመሩ ወደ 2900 የሚሆኑ እርምጃ ተወስዶባቸዋል።
በተካሄደው ኦፕሬሽን የተለያዩ በግለሰብ እጅ የማይያዙና የነፍስ ወከፍ መሳሪያዎችን በቁጥጥር ስር መዋላቸውን አቶ ጌታቸው ጠቅሰዋል። ይህ ጥቃት ሲደርስ በአካባቢው የሚገኙ አስተዳደርና የመንግስት አካላት ጉዳዩን መከላከል ባለመቻላቸውና እጃቸው አለበት የተባሉ ሰዎችም የተለያዩ እርምጃ እንደተወሰደባቸው አቶ ጌታቸው ጠቅሰዋል። በተለያዩ አካባቢዎች ከ800 በላይ የሚሆኑ የመንግስት መዋቅርና አመራሮች ውስጥ ያሉ ሰዎች ላይም እርምጃ እንደተወሰደባቸው ነው የጠቆሙት። በሰዎች ላይ ጥቃት አድርሷል ያሉት ኃይል ብሔርን ከብሔር ለማጋጨት አገሪቷን ለማፍረስና ወደ ባሰ ትርምስ እንድንመራ ለማድረግ መሆኑን በመረዳት ሁሉም ስለ ሰላም ዘብ የመቆምና እኩይ ተግባሮችን ተቃርኖ እንዲቆም አቶ ጌታቸው ባልቻ ጥሪ አቅርበዋል። በሆሮ ጉድሩ አሙሩና በነጆ ጥቃቱ ደረሰባቸው የተባሉትን ሰዎች ለማግኘት ቪኦኤ ከፍተኛ ጥረት ያደረገ ቢሆንም ሊያገኝ አልቻለም። ካገኘን ይዘን እንቀርባለን። ጥቃቱን አደረሱ ተብለው የተከሰሱትን መንግስት ኦነግ ሸኔ ብሎ የሚጠራውን አካል በተመለከተ ማግኘት ስላልቻል መልሳቸውን ስናገኝ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን እናመሰግናለን። በድሬዳዋ ከተማ የሚገኙ የትግራይ ክልል ተወላጆች በትግራይ ክልል ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባላትና ከድሬዳዋ ብልጽግና ፓርቲ ጋር ተወያዩ። በውይይታቸው በድሬዳዋ ያጋጠሟቸውን ችግሮችና በትግራይ ክልል ዙሪያ ያላቸውን ጥያቄዎች አንስተው ውይይት ተካሂዷል። አዲስ ቸኮል ውይይቱን ተከታትሎታል።
የድሬዳዋ አስተዳደር ብልጽግና ፓርቲ ጽህፈት ቤት ባዘጋጀውና የከተማ ነዋሪ ሆኖ የትግራይ ተወላጆች በተሳተፉበት የውይይት መድረክ ላይ የትግራይ ክልል ጊዜያዊ አስተዳደርን በመወከል የትምህርት ሚኒስትር ዴኤታ እና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል ወይዘሮ ሁሪያሊ እንዲሁም የአዲስ አበባ አስተዳደር ኢንዱስትሪ ቢሮ ኃላፊና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል አቶ ሙሉቀን አብሶ የውይይት መነሻ አቅርበዋል። በመነሻውም የህግ ማስከበር እርምጃ እንዲወሰድ በንስ የሆኑ ጉዳዮችና ከቀናት በፊት በትግራይ ክልል ልዩ ልዩ አካባቢዎች በመዘዋወር በአካል የተመለከቷቸውን ጉዳዮች ጭምር አቅርበው ተካይዶባቸዋል። የድሬዳዋ ኗሪ ሆኖ የትግራይ ተወላጆችም ያሏቸውን ጥያቄዎችና ያጋጠማቸው ችግሮችን አንስተዋል። አንዳንድ ተሰብሳቢዎች በድሬዳዋ ኑሯቸው ያጋጠማቸው ችግሮች ላይ አተኩረዋል።
ይጋ እንዳነሳው ነገር ነው። እኔ ማን 3 ቀን ይሆነኛል ከእስር እንደተፈታው ሌላ ማን እየተፈታ ከኔ ጋር የነበረ ልጅ ወጣው ወጥቶ ሲገባ አይቼው የዚህ ግማሽ የሚሆን ህዝብ እስር ቤት አለ። በእውነት ሆነ ለምን ተደረገ አልልም። ቶሎ ተጣርቶ ግን እኔ ወደ 40 ዓመት ነው የምኖረው እዚህ ሀገር። ከእኔም በላይ የኖሩ ሰዎች አሉ። ለምን ተጠየቀ ለምን ተጠረጠረ አይባልም። ግን ማን ይጠርጠር ማን ያሰጋል አያሰጋም አይ ተደርጎ ጉዳያቸው ሁሉ ተጣርቶ ወደ ስራቸው የመመለሱ ጉዳይ በጣም ተጎድቷል። አሁን እስር ቤት ያሉ ሰዎች አሉ። የመለየት ስራው በጣም ይጓተታል። ቡካችን ታሽጓል፣ ምናችን ታሽጓል፣ መንቀሳቀስ አልቻለም።
አንድ ሀሳብ ያቀረበው ኢህአዴግ ወይም እንትን ትቤሌፍ 27 ዓመት ሲገዛ እኛም ጥተነዋል ከጫካ አይደለም። ግን እኛ በ112 ብር ጥሮታ ያወጣን ግን እኛ ተጠቃሚ አይደለንም። ቢሆንም ግን ይሄ ህዝብ ጠፍቶት አይደለም፣ መንግስትና ህዝብ ጠፍቶት አይደለም። ትግርኛ ተናጋሪ ለማንበርከት ነው እንጂ ፍጹማው ነገር እኛና መንግስት ተገናኝተን አይደለም። ምንም አያገናኘንም። አንድ ጥበቃ አባል የሶበር እንዲጠብቅ እንዴት ታግዳል? እንትናውን የትቤሌፍ መከላከያ ስላጠቃ እንዴት ታግዳል? ሰው እንዴት ይታገዳል?
በሌላ በኩል የትግራይ ክልል የሚመለከቱ ጥያቄዎችም የጠየቁ ነበሩ።
የመቀሌ ሁኔታ ምን ላይ እንዳለ እየነገረን ነበር። አሁን ግን አጎራባች ላይ ያሉ አካባቢዎች ላይ ማህበራዊ ሚዲያም ይሁን በተለያዩ ሚዲያዎች ላይ የተዛባ ኢንፎርሜሽኖች አሉ እና እነዚህ በመንግስቱ ቁጥጥር ስር ያሉ አጎራባች ላይ ያሉ ኤሪያዎች ላይ ጊዜ አስተዳዳሪ መንግስቱ መሬት ላይ ያለው ሀቅ ምን እንደሚመስል እንዲነግረን እንፈልጋለን።
ማልሚዎች ሲደርስ የእከሌ ይሁን የእከሌ ማን አፈረሰው? ሽረንዳ ስላሴ አካባቢ የፈረሰልኝ ማን ያፈረሰው? የሻቢያ መንግስት ለምን ገባ? የሻቢያ መከላከያ ሰራዊት ለምን ገባ? እዛ ሽረንዳ ስላሴ እንዴት ገባ? ዘላንበሳ ለምን ገባ? ይሄ እውነታዊ ለመንግስት እውነት ለእውነት ህዝብ ለእውነት ነው መነገር አለበት። እኛ ከመንግስት ልንሰለፍ ከሆነ እንዳለፈ ነገር ከተባለ እንዳለፈ ሊሸፋፈን አይገባም።
ከሁሉ በላይ በሰሜን ዙሪያ የደረሰ ነገር በእውነት ተደጋግሞ ሲነገር ነው ያመንኩትና በጣም እጅግ የሰሜን ህዝብና የትግራይ ህዝቡን ያውቀዋል ምን ያህል ቅርበትና ቤተሰብነት እንደነበረና ቅስም የሚሰብር ነገር ነው። በጣም አዝናለሁ እሱ ነገር። ከዛ አልፎ ያው መንግስት እያደረገው ያለ በአካባቢ ያለው እንቅስቃሴ ውጊያ ቢሆን ሰላማዊ ህዝብ ላይ ትላንትና መቀሌ ስልክ በጀመረ ጊዜ የምናውቃቸው ሰዎችን በሰላም አግኝተናል። ምንም አይነት ችግር እንዳልነበረ ከመብራትና ከተለያዩ ነገሮች በስተቀር የሰሪው ጥሩ እንደሆነ ምን ያህል ጥንቃቄ እንዳለ የሚያኮራ ነገር ነው። በጣም ተስፋ አለን። ደስ ብሎኛል። እኔ እሱ ነገር
የድሬዳዋ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ መብራቴ ገብረየስ በድሬዳዋ በግ ተጠርጥረው ከተያዙ የትግራይ ተወላጆች መካከል አብዛኞቹ እየተመረመሩ እየተለቀቁ መሆናቸውንና በአሁኑ ሰዓት በአስተዳደር ደረጃ በግ ቁጥጥር ስር ያሉት 23 ብቻ ናቸው ብለዋል።
እኔ ሪፖርት አለ። አሁን በዚህ ሰዓት 23 ብቻ ናቸው። 23 ሰው አሁን በዚህ ሰዓት ልክ በብዙ መቶ ሰው እስር ቤት እንዳለ የሚያሳ ነገር ማለት ነው። ትልቁ በሌላውም በማዕከልም አይታችሁ እንደሆነ ይሄ በጣም የተገለለ ሰው ነው። በመንግስት ከፍተኛ አመራር ውስጥ ያለ የነበረ ሰው እኮ ነው። በመንግስት ላይ ጦር ያነሳው የመንግስት ጀነራሎች ናቸው እኮ። አገር ይጠብቃሉ ብሎ መንግስት ኃላፊነት የሰጣቸው አካላት ናቸው እኮ ጦር ያነሳው። እየተጠራለቁ ነገሮች መፍትሄ ያገኙ ስለሆነ ምናልባት ይሄ ፈጣን ሆነ የምናሻገኛል ብያምናለሁ።
የትግራይ ልማት ማህበር የድሬዳዋ ቅርንጫፍ የተወሰደው የማህበሩ የድሬዳዋ ቅርንጫፍ ሊቀመንበር በ11 ክሶች ስለሚፈለጉና በርካታ የጥፋት መሳሪያዎች ስለተያዙባቸው ነው ብለዋል። ለህብረተሰቡ አብሮነትና ደህንነት ሲባል የተያዙ ነገሮች ሁሉ ለህዝብ ይፋ ለመሆናቸውን አቶ መብራት ተናግረዋል። የህዝብ መፈናቀልን በተመለከተም እንኳን ጦርነት ተከስቶ በኦሮምና ሶማሌ ግጭት እንኳን በመቶ ሺህ የሚቆጠሩ ሰዎች መፈናቀላቸውን አስታውሰዋል። የትምህርት ሚኒስትር ዴታና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል ወይዘሮ ሁሪያሊ የድንበር ይገባኛል ጥያቄውንና እየተፈጸመ ነው ያሉትን ዝርፊያ በተመለከተ ከተለያዩ ተነሱ ጥያቄዎች ምላሽ ሰጥተዋል።
አጎራባች አካባቢ ላይ የተፈጠሩ ያሉት የክልል መለስ የሚሉት ነገሮች ይሄ ለኔ ከጁንታው ተጠቂነት አልወጡም ማለት ነው። አሁን እኮ ህግና አስከብር ነው ያለ ነበር። ህግና ህግ ተከትለን ያለ ነው። ያ ማድረግ አልቻለም። አሁን ተጠቂ ነው ማለት አምጣ ነው። አሁን ጥያቄ ካሉ ህግ ይመጣቸዋል። ስለዚህ ይሄ ምንም ሊያሳስበን አይገባም። በህጉ መሰረት መልሶች ይሰጣሉ ማለት ነው። እንግዲህ ግርግር ለሌላ መቻል ይባላል። ስለዚህ እንደዚህ አይነት መጥፎ ነገሮች ሲፈጠሩ ዘረፋዎች ትግራይ እያደረች ነበረ የሰነስስ ተጠቅሟል። ህግን ለማስከበር ሊሆ ሲጠብቀን የነበረው አባታችንን ካረፍ ነው ሌላ ነገር ባልፈጠር ምንድን ነው ይቀረ?
የአዲስ አበባ ኢንዱስትሪ ቢሮ ኃላፊና የትግራይ ጊዜያዊ አስተዳደር ማዕከላዊ ኮሚቴ አባል አቶ ሙልጌታ ሀብቱም በትግራይ ቆይታቸው የታዘቡት ላይ የተመሰረተ ምላሽ ሰጥተዋል።
ጦርነቱ ለነገር ይጀምር ዛሬውን በሻ ብሩ ጭራ ነበር ይወጡ የነበረው የጽፈኛ ሁሉ ማለት ነው። ሰው የሚያረጋግሉ ወገብን ባንክ ተዘረፈ ይባላል። ሰው ማንዘረፈው ሲባል ወይ ኤርትራዊ ወይ ይሆን ነገር አልደምንላይ ችግሮች አይኖሩ ማለት ሊኖሩ ይችላሉ። ክስተቶች እስካሉ ድረስ ከየትኛውም ስንዴ የሚመጣ ሰው ያንን ክስተት ተጠቅሞ ህዝብን የማጥቃት ሁኔታዎች ሊኖሩ ይችላል። ነገር ግን አንዳንድ ጊዜ ጽንፈኛው የኢትዮጵያ ዩኒፎርም በላት በማስለበስ ፍራንክ ዩኒፎርም በላት በማስለበስ ሌሎች ችግሮች የሚፈጠሩ ይችላል ማለት ነው።
አቶ ሙልጌታ በሽሬ ከተማው ሆቴሎችና ህንጻዎች ላይ የጦር መሳሪያ በመጥበር ሆቴሎች ጥቃት እንዲፈጸምባቸው ያደረገው የህወሓት ቡድን ነው ሲሉ ከሰዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ሶማሊያ ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት ካቋረጠች በኋላ ጉዳዩን የሚያጠና ኮሚቴ መመስረቷ ታውቋል። ሶማሊያ ግንኙነቱን ያቋረጠችው በውስጥ ጉዳይ ጣልቃ ገብታለች በሚል መሆኑ ተዘግቧል። ሶማሊያ ዲፕሎማሲያዊ ግንኙነቱን የማቋረጥ እርምጃ የወሰደችው ኬንያ ራሷን በራስ ገዝነት ያወጀችው ሶማሊያ ግን የኔ ግዛት የምትላት ሶማሊላንድ ፕሬዝዳንትነትን ተቀብላ ካስተናገደች በኋላ መሆኑን የአሜሪካ ድምጽ ዘጋቢ መሐመድ ዩሱፍ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ሳህዬ ታቀርባለች።
ሶማሊያ ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት ብታቋርጥም ኬንያ የሶማሊያን ፈለግ አትከተልም ሲሉ የመንግስት ቃል አቀባይ ሳይረስ ኦጉና ዛሬ ናይሮቢ ላይ ተናግረዋል።
ውይይቶች እየተካሄዱ ነው። የማህበረሰባዊና ኢኮኖሚያዊ ግንኙነቶች በተለመደው መንገድ ሊቀጥሉ የሚችሉበት ግንኙነት እንዲኖር ለማስቻል ሲባል ነው ውይይቶች የሚካሄዱት። በእነዚህ ሁለት የተሳሰረ ታሪክ ያላቸው ጎረቤት አገሮች መካከል የተከሰተውን ሁኔታ ለማጥናት ኮሚቴ ተመስርቷል።
የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ሶማሊያ ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት መቋረጡን ካስታወቁ በኋላ የኬንያ አምባሳደርና መላ የኤምባሲ ሰራተኞች በሰባት ቀናት ውስጥ ከሶማሊያ እንዲወጡ ትዕዛዝ አስተላልፈዋል።
ትውልድ ፌደራል ከሶማሊያ በሐዩ አረክታ ሻዕብ ከኬንያ ኢሉ ይሄ ሻዕብ ትዕልና በዳ يوضا نوراشا شعوب تدولك هنا كلا دا حيث شعب كسوماليين حقير قطبير وكل سندرس هناك يوحو دا خبس
يا سوماليا فيدرال منغزت يا كينيا زيغوچن سلام ودادنا ككتن عوهز بغار بسلام لمنور ينفن لغو عدرگونو يميعيو ሁለቱም ሀገሮች በመልካም ጉርብትናና አብሮ በመስራት ላይ የተመሰረተ ታሪካዊ ግንኙነት አሳልፈናል። በአሁኑ ወቅት ግን የኬንያ አመራር የሁለቱንም ሀገሮች ዜጎች ለመከፋፈል እየሰራ ነው። የሶማሊያ የፌደራል መንግስት እርምጃውን የወሰደው ኬንያ በአገራችን ጉዳይ ላይ በጉልህ የሚታይ ፖለቲካዊ ጣልቃ ገብነት ምላሽ ለመስጠት ነው።
የኬንያና የሶማሊያ ግንኙነት በአህመድ ኢስላም ማዶቤ በሚመራው ጁባላንድና በዓለም አቀፍ ፍርድ ቤት እየታየ ባለው የባህር ይገባኛል ጠብ ምክንያት እጅግ መሻከሩ ታውቋል። ኬንያ በበኩሏ በሶማሊያም ሆነ በሌሎች ሀገሮች ጉዳይ ውስጥ ጣልቃ አልገባም ትላለች። ኪገን ሞሩምባሲ የተባሉ ስትራትሞር በተባለ የኬንያ ዩኒቨርሲቲ የሚያስተምሩ ተንታኝ ኤምባሲዎች ከተዘጉ ሁለቱም ሀገሮች በማንኛውም ነገር ለመነጋገር ከባድ ይሆንባቸዋል ይላሉ።
ዲፕሎማሲ ኢዝ ዋት ኦይልስ ሪሌሽንስ ቢትዊን ስቴትስ when states want to interact with each other they use
በሀገሮች መካከል ግንኙነት የሚንቀሳቀሰው በዲፕሎማሲ በኩል ነው። ሀገሮች የሚነጋገሩት በዲፕሎማሲ በኩል ነው። ነገር ግን ነገሮች እንዲህ ሲሆኑ ስናይ የቢሮክራሲው ጊዜ ይራዘማል፣ ግንኙነቶች ይቋረጣሉ። በጋራ ንግድና ለሁለቱም ሀገሮች የሚጠቅሙ ጉዳዮች ላይ መደራደር አይችሉም። ለሁለቱም ሀገሮች ተቃዋሚ በሆነ ጉዳይ ላይ ተቀምጠው ለመወጠን አይችሉም።
ሞሩምባሲ አያይዘውም ኬንያ ለሁለቱም ሀገሮች ሆነ ለመላ ቀጠናው መረጋጋት ስትል ከሶማሊያ ጋር መነጋገር መቀጠል አለባት ሲሉ መክረዋል።
Kenya should continue to try and engage diplomatically with all the actors involved.
Kenya ከሚመለከታቸው ወገኖች ጋር ሁሉ በዲፕሎማሲያዊ መንገድ መነጋገሩን መቀጠል አለባት። ነገሮችን ማባባስና በቀል ውስጥ መግባት አይኖርባትም። ኬንያ በቀጠናው የምትጫወተው የምሰሶነት ሚና ስላለ ከሶማሊያ ጋር መነጋገሩን መቀጠል አለባት። ሰላምና መረጋጋት እንዲኖር መጣር ይገባታል። ኬንያ ከሶማሊያ ጋር ባላት የመልካ ምድራዊ አቀማመጥ ቅርበት ምክንያት ለጋራ ጥቅም ስትል በቀጠናው ሰላምና መረጋጋት እንዲኖር መስራት አለባት።
ሶማሊያ ፕሬዝዳንታዊና ምክር ቤታዊ ምርጫ ለማካሄድ እየተዘጋጀች ነው። ነገር ግን በምርጫው ኮሚቴና በጠባፈታት ወክልና ላይ በተፈጠሩ አለመስማማቶች ምክንያት ዝግጅቱ ችግር ላይ መውደቁ ታውቋል።
ዜና ረፍት። እውቁ ተዋናይና ጸሐፊ ተውኔት ረዳት ፕሮፌሰር ተስፋዬ ገሰሰ በ48 ዓመታቸው አረፉ። ተስፋዬ ገሰሰ በኢትዮጵያ ዘመናዊ መድረክ ትወናን ካስተዋወቁት ቀዳሚ ተጠሪዎች መካከል እንደነበሩ ይታወቃል። መለስካቸው አምሃ ዘገባለው።
መስከረም 17930 ዓ.ም በመስራቅ ኢትዮጵያ ሀረርጌ ልዩ ስሙ ጎሮጉቱ በተባለ ስፍራ የተወለዱት ተስፋዬ ገሰሰ ወደ ዩናይትድ ስቴትስ ኤቫስተን ኢሊኖይ ወደሚገኘው ኖርዝ ዌስተርን ዩኒቨርሲቲ የቲያትር ትምህርት ቤት ሲላኩ በዛሬው አዲስ አበባ ዩኒቨርሲቲ በጊዜው ዩኒቨርሲቲ ኮሌጅ ባል ከነበረው የሀገሪቱ ብቸኛ ከፍተኛ የትምህርት ተቋም የአራተኛ ዓመት የሕግ ተማሪ ነበሩ። በ1953 ዓ.ም የቲያትር ጥበብ ተምረው ሲመለሱ በሀገር ውስጥ ጥበቡን ለማዘመን ከሚጥሩ ጥቂት ሰዎች ጋር ተቀላቀሉ። የመድረክ ትወናን የነበረውን ስርዓት ከማሞገስና ከማቆላመጥ ይልቅ የህብረተሰቡን ሕይወት ወደሚያንጸባርቅ ጥበብ ለመለወጥም ብርቱ ትግል ካደረጉት መካከል የሚቆጠሩ እንደነበሩ ብዙዎቹ ይመሰክራሉ። እውቁ ተዋናይ አዘጋጅና ተርጓሚ ከያኒ ተፈሪ አለሙ ከነዚህ መካከል አንዱ ነው። በስልክ አግኝቼው የጠየቅኩት ይህን ነበረ።
እንዴት ነበር የምታውቃቸው አንተ?
በፊት በዝና ነበር ማቀው ቲያትር እንትን ከማለት በፊት
ትምህርት ቤት ከመግባት
ተናም ቲያትር ሳዘናም እዛ መገናኘት ጀመር። ወደ ቲያትር ስገባ ያው ለኢንተርቪውም ለሪሰርችም እነሱ ጋር መሄድ ስለማይቀር ከዛ በኋላ እየተዋወቅን መጣና በኋላ በጣም ተቀራርበን እንደውም አንድ ፕሌይ አብረን ሰርተናል ከእሱ ጋራ፣ አንክልቫኒያ የሚል ፕሌይ። ሁለተኛ እኛ ካምፓስ እያለን እኛ በቀጥታ ባያስተምረኝም ከእኛ በፊት የነበሩትን ተማሪዎች ያስተምር ነበር ነው ካምፓስ ሲመጣም አውቆ ነበር። ይህን አላውቀዋለሁ ተስፋዬን አብረን እስከ መስራት ድረስ።
እንዴት ነው አሁን የምታስታውሳቸው?
በመጀመሪያ ደረጃ ዘመናዊ ቲያትር ያጠና የመጀመሪያው ሰው ነው። ተምሮ የመጣው በቲያትር ዲግሪ ይዞ የመጣ የመጀመሪያው ሰው ነው። ያ ሁሉ እና ከዝምት ስምት በኋላ ነው በዚህ ትምህርት ልንማር ይቻል ነው እና እሱ እንደዚህ ያደረገ ሰው ነው። ሁለተኛ ጋሽ ተስፋዬ ሁለገብ ሰው ነው። ተዋናይ ነው በመጀመሪያ ደረጃ። ከዛ በኋላ ይጽፋል፣ ያዘጋጃል፣ ቲያትር አስተዳድሮ ያውቃል፣ አስተምሮ ያውቃል እና በቲያትር በኩል ሁሉ ሙሉ የሆነ ሰው ተስፋዬ ማለት። ሲያስተምር ደግሞ እንዲህ ሲሪየስ አስተምሮ ትምህርት አይደለም፣ እንደ ቀልድ ደስ እያለ አብረኸው ሆኖ በመሆኑ እየተደሰትክ
እየወደድከው
ማወቅህን መማርህን ሁሉ ሳታውቅ ነው የምትማረው እና እንዲህ አይነት በጣም ቀላል ሰው ለማንም ሰው ማይከብድ ግን ትልቅ ሰው ዲፕ የሆነ ማጣት ጥልቀት ያለው ሰው ነበረ። ያሱስ በይነት በማህበራዊ ኑሮም ከማንም ሰው ጋር ይግባባል፣ ይጫወታል፣ ደግ ነው። ለህይወት ቁብ ማይሰጥ ይመስላል ግን አይደለም። በጣም ሲሪየስ የሆነ ሰው ነው። እንደውም እስከ መጨረሻው ድረስ ሁሉም ሰው የሚያውቀውን አይተዋል። በዚህ እድሜ ብዙዎቻችን የማናደርገው እስከ መጨረሻው ደቂቃ ድረስ እየጻፈ እያሳተመ ነው የሞተው እና በጣም ጥንካሬውን እና የሆነ በጣም ሙቪ የተሰጠ ሰው መሆኑን በዚህ ልታረጋግጥ ትችላለህ። ሐውልታችን ነው፣ ትልቃችን ነው። እንግዲህ ቢለየን ብናሳጉንም እንግዲህ በሰላም ያሳርፈው ነው የምንለው።
በጣም አመሰግናለሁ ተፈሪ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉስ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ሳምንታዊ የዴሞክራሲ በተግባር መሰናዶ ሰዓት ላይ እንገኛለን። የመከላከያ ሰራዊት አብዛኛው የትግራይ ክልል ከተሞችን መቆጣጠሩን፣ ህግ በማስከበር ዘመቻው ውስጥ በህዋት ሆን ተብለው የፈረሱትን መሰረተ ልማቶች በመጠገን ላይ እንደሚገኙና በዋና ከተማው መቀሌ የስልክና የአውሮፕላን በረራ አገልግሎት መጀመሩ ተነግሯል። የትግራይ ብልጽግና ጽህፈት ቤት ኃላፊ አቶ ነብዩ ስሁል ሚካኤል ደግሞ በሳቸው አጠራር ህገ ወጥ ቡድኖች የሚሏቸውና በህዝብ ተወካዮች ምክር ቤት ያለመከሰስ መብታቸው ተነስቶ የሚፈለጉ የምክር ቤት አባላትና አብዛኛው በወንጀል የሚጠረጠሩ ሰዎች ቆላ ተንቤን በተባለ ቦታ ከበባ ውስጥ ናቸው ብለዋል። ከአቶ ነብዩ ጋር ያደረግነው ክፍል አንድ ቃለ ምልልስ ሰኞ ዕለት ያስደመጥናችሁ ሲሆን ክፍል ሁለት ቀጥሎ ይቀርባል። በትግራይ ክልል ውስጥ ያልተከፈቱ ወይም በመከላከያ ሰራዊት ቁጥጥር ስር ያልዋሉ ቦታዎች የት አካባቢ ናቸው?
እንግዲህ በአሁኑ ጊዜ ያው የህወሓት የጁንታ አባላት የተደበቁበት ቦታ ወደ ቆላ ተንቤን ተብሎ የሚጠራ አካባቢ ነው። ኦፕሬሽኑ እዛም ቀጥሏል። የቀጠለው ነገር ጦርነት ተብሎ የሚገለጽ አይደለም። ትንሽ ቶክስ ይኖራል። አጥፊዎችን የማሳደድ እና ለህግ የማቅረብ ስራ ነው እየተሰራ ያለው እና ይህም ያን ያክል ከመንግስት ቁጥጥር ውጭ ነው፣ ከመከላከያ ሰራዊት ቁጥጥር ውጭ ነው ለማለት ብዙም አያስደፍርም። ግን አለ ከተባለ ምናልባት ወደዛ አካባቢ የተወሰኑ ቦታዎች ነው። ያው እሱም ኤኒ ታይም ቁጥጥር ውስጥ ሊገባ የሚችል ነው የሚሆነው እና ሙሉ ለሙሉ ትግራይ ከጁንታው አገዛዝ ነጻ ወጥቶ በመከላከያና በፌዴራል መንግስት ቁጥጥር ውስጥ ነው ያለው ብለን ብንገልጸው በልኩ የሚገልጸው ነው የሚሆነው።
እንግዲህ የህወሓት ዋና ዋና አመራሮች በመንግስት እንደሚፈለጉ የተገለጹት አመራሮች ተገኝተዋል ወይስ እስካሁን እየተፈለጉ ነው?
እጃቸውም የሰጡ አሉ፣ የተያዙም አሉ፣ ያው እየተፈለጉ ያሉም አሉ። ያው ይሄ በሚመለከተው አካል ሙሉ ራሲ ነው የሚያደርገው። ስለዚህ በዛ መልኩ እጃቸው የሰጡ የተያዙ፣ እንዲሁም በአሰሳ ውስጥ ያሉ አመራሮች አሉ።
ሌላ እንግዲህ በጣም ተደጋግሞ ሲነሳ የነበረው ቅሬታ ለኛው የኤርትራ ጦር ወይም ሻቢያ የሚባለው ጦር ወታደሮች በከተሞች ላይ ታይተዋል የሚሉ ነገሮች ይነሱ ነበር። ዩኒፎርም የለበሱ ኪናም የኤርትራ ታርጋን የለጠፉ መኪኖች ታይተዋል። በእርግጥም የኤርትራ ጦር በኢትዮጵያ ድንበር ገብቶ ተባብሮ በውጊያው ላይ ተሳትፏል ወይ?
በዚህ ስራ ላይ የኤርትራ ሰራዊት የሚሳተፍበት ምንም ምክንያት የለም። ያው የኢትዮጵያ ሰራዊት እንኳን ውስጥ የተፈጠረ ችግርና ሌላ ወራሪ አካል እንኳን ቢመጣ ሀገሪቱን ዲፈንድ ለማድረግ በቂ አቅም ያለው ነው እና ሌላ ከውጭ ኃይል ሊገባም አይችልም፣ ሊገባም አይገባም። እንደዚህ አይነት ታሪክም አልተፈጠረም። ምናልባት የኤርትራ ወታደሮች ዩኒፎርም የለበሱ ሰዎች አይተዋል የሚለው ያው ህወሓትም በተለያዩ ጨርቃጨርቅ ፋብሪካ ውስጥም ያሰርፋቸው የተለያዩ ዩኒፎርሞች ስለነበሩ ምናልባት ራሱ የተጫወተው ድራማ ሊሆን ይችላል። እንዲሁም አንድ ነገር መገንዘብ ያለብን የኢትዮጵያ ሰራዊትም ጥቃት ሲፈጸምበት የሰሜን እዝ ሰራዊት ወደ ኤርትራም ተሻግሮ ተመልሶ እንደመጣ አይተናል እና ያን ያክልም ብርቅ ላይሆን ይችላል መታየት። ምናልባት ጦርነት ላይ መሳተፍ ጭራሽ የሚሆን ነገር አይደለም፣ እንደዛ አይነት ታሪክ የለም። ግን መታየት በሚለው ግን የእኛ ሰራዊትም ኤርትራ ውስጥ ታይተዋል። ስለዚህ ይህም ያክል የሚገርም አይደለም። ግን የኤርትራ ሰራዊት ኢትዮጵያ ውስጥ ገብቶ የሚዋጋበት ምንም አይነት ሌጋል ግራውንድም የለም፣ አስፈላጊነትም የለም። የኢትዮጵያ መንግስትም እንደዛ እንዲሆን የሚፈቅድ አይሆንም። ስለዚህ ምናልባት የጁንታው የፕሮፓጋንዳ ኃይላት የነዙት ወሬ ሊሆን የሚችል ነው የሚሆነው። ቅድምም እንዳልኩት ያው ዩኒፎርሞች እየተሰፉ ስለነበረ በጁንታው እንደዛ አይነት ትርጉም ለማሰጠት የተደረገ ጥረት ሊኖር ይችላል እና ኦፕሬሽኑ ሙሉ ለሙሉ ችግሩም የኢትዮጵያ የውስጥ ችግር ነው። የተፈታበት መንገድም ይሄንን ታሳቢ በማድረግ ነው።
በዓለም ላይ የሚገኙ ታላላቅ ዓለም አቀፍ የሰብአዊ ረድኤት ሰጪ ተቋማት በሚሰጡት መግለጫ የረድኤት አድራሽ ሰራተኞች ምንም አይነት የሰብአዊ እርዳታ ማቅረብ እንዳልቻሉ ገልጸዋል። ከኢትዮጵያ መንግስት ጋር እርዳታውን ለማድረስ ስምምነት ቢደረግም ግን እስካሁን ድረስ እየተጠባበቁ መሆናቸውን ገልጸዋል።
አሁን ምን ደረሰ? በእርግጥ የሰባይ እርዳታውን ማድረስ የተቻለ ነው? ከነሱ ጋር ያለው ስክንዩነት ምን ይመስላል? ትግራይ ክልል ተንቀሳቅሶ ለማህበረሰብ እርዳታ ለማድረስ
እንግዲህ እርዳታ ለህዝቡ ለማድረስ እየተደረገ ያለው እንቅስቃሴ ጥሩ ነው። እስካሁን አንዳንድ ክሎች አያጋጥሙም ማለት አይደለም። አንዳንድ ያጠሩ ነገሮች ይኖራሉ። በተለይ ድጋፍ እናቀርባለን እንደሚሉ ተቋማትም ጸጥታ ችግር ሊደርስባቸው ስለሚችል በአንዳንድ ቦታዎች ለራሳቸው ደህንነትም ሲባል መንግስት የሚያስቀምጠው አቅጣጫ እንዲንቀሳቀሱ ነው ትዕዛዝ የተሰጣቸው። ይህን ትዕዛዝም አክብረው እየተንቀሳቀሱ ነው ያሉት። ስለዚህ እስካሁን ያለው እንቅስቃሴ በጣም ጥሩ ነው። ግን አንዳንድ ክፍተቶችም ሊኖሩ ይችላሉ። እሱ በሂደትም እያየን የምንፈታው ነው የሚሆነው። ምናልባት አንዳንድ ቦታዎች ላይ እነዚህ ድጋፍ አቅራቢ ዓለም አቀፍ ድርጅቶች እንዳይንቀሳቀሱ ከተደረገ በዋናነት የራሳቸውን ደህንነት ለመጠበቅ ከዛ አንጻር መሆኑ ግልጽ ነው። ከዚህ በፊትም በተለያዩ መድረኮች የተገለጸ ጉዳይ ነው እና ጥሩ ነው። እስካሁን የተቀሩ ነገሮችም ካሉ በየጊዜው የሰላሙና የደህንነቱ ሁኔታ እየተሻሻለም ስለሚመጣ ድጋፉ በሚፈለግ ደረጃ የሚደርስበት እድልም እየሰፋ ነው የሚሄደው።
ሌላው እንግዲህ ትራንስፖርት አገልግሎት ነው። በተለይ መቀሌ ከተማም ሆነ ሌሎች የትግራይ ከተሞች የክልሉ ከተሞች ውስጥ ከተለያየ ቦታ እዛ ከገቡ በኋላ በመዘጋቱ የትራንስፖርት አገልግሎት በመቋረጡ እዛው የቀሩ ብዙ ሰዎች እንዳሉ ሲገለጽ ነበረ። ቤተሰቦቻቸው ጋር ተለያይተው እንደቆዩ እና የትራንስፖርት አገልግሎት መቼ ነው የሚጀመረው?
ተጀምሯል። ኦልሬዲ እንቅስቃሴ አለ። እንቅስቃሴው ለምሳሌ የአስቤዛ እጥረት ሲያጋጥም ወደ ተለያዩ ክልሎች ኢቨን በመሄድ አስቤዛ ገዝተው የሚሄዱ ሰዎች እንዳሉ እናውቃለን። ከመቀለ ወደ አላማጣ ለምሳሌ በጣም ጥሩ እንቅስቃሴ ነው ያለው። ያው እንግዲህ ስጋት ውስጥ ስለነበረ ነገሮች እስኪረጋጉ ድረስ ብሎ ነው እስካሁን የትራንስፖርት እጥረቱም እንዲፈጠር ምክንያት የሆነው እና ግን ያው ክልሉ ወደ ቀደመው ሰላሙና መረጋጋቱ እየተመለሰ ስለሆነ አሁን የቴሌ የመብራትና የተለያዩ አገልግሎቶችም ወደ ስራ ስለተመለሱ ህዝብ ሙሉ ለሙሉ በሚባል ደረጃ ወደ መረጋጋት በመምጣቱ አሁን አገልግሎቶች እየጀመሩ ነው ያሉት። ኦልሬዲም አሉ። ያው ትንሽ ጊዜ ከሰጠናቸው ደግሞ ሁሉንም ነገር ወደ ቀደመው አገልግሎት የሚመለስ ነው የሚሆነው።
በጣም አመሰግናለሁ አቶ ነብዩ ስሁል ሚካኤል ለሰጡን ማብራሪያ። በእርግጠኝነት ደግሞ ተጨማሪ ማብራሪያዎችን ስንፈልግ እንደሚተባበሩን ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ።
እኔም አመሰግናለሁ።
በሌላ በኩል ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣንነት በተለያዩ ሀገሮችና በመንግስታቱ ድርጅት እስከ አምባሳደርነት ያገለገሉት አምባሳደር ፍስሐ አስግዶም በአሁኑ ሰዓት በኒውዮርክ ከተማ ነዋሪ ሲሆኑ የትግራይ ክልልን ሁኔታ በተመለከተ ያላቸውን አስተያየትና የህወሓት አመራሮች የሚገኙበትን ሁኔታ ጠይቀናቸው መቀሌ ከተከፈተው የስልክ ግንኙነት ውጪ ሌላ የመገናኛ ምንጭ እንደሌለ ገልጸው፣ ነገር ግን የህወሓት አመራሮች ውጊያ እያካሄዱ ነው ብለዋል። በትግራይ ክልል የጊዜያዊ አስተዳደር ካቢኔ ስራ መጀመሩን በተመለከተ ማስተባበያ የሰጡት አምባሳደር ፍስሐ ከትግራይ ክልል ከተሞች ውስጥ የትኛው በፌዴራል የትኛው ደግሞ በህወሓት እየተተዳደረ እንደሚገኝ ጠይቀናቸው ነበር።
አንደኛ ጦርነት ስለሆነ በቋሚነት በትግራይ ብሔራዊ ክልላዊ መንግስትና በዚህ በአብይ አህመድ ሰራዊት ይህ ያለ ለማለት አይቻልም። አንዷ ማታነጋግረው የክልሉን ዋና ከተማ መቀሌ ወታደር የኢትዮጵያ ወታደርና የሻዕቢያ ወታደር እያስተዳደሩት ናቸው፣ እየዘረፉት ናቸው ልበል፣ በየቀኑ ሰውን እያሰቃዩ ናቸው። መቀሌን ስለያዙ የትግራይ መንግስት አመራር ህዝብን ከማስጨረስ በሌላ መልክ እንዋጋለን ብሎ ከመቀሌ ስለወጣ አንድ ጥይት ሳይተኮስ በትግራይ መከላከያ ቡድን ስለገቡ ትግራይን ተቆጣጥረናል እያሉ አይደለም። ነገር ግን ውጊያው ተፈጥሮ ማየት ይጠይቃል። ዛሬ አንድ ቦታ ላይ ሻዕቢያና የአብይ ሰራዊት ይገባል፣ በነገው ይመታል። በቋሚነት የሚያስተዳድሩት ያሉ መንገድ ላይ ያለው ዋና ዋና የሚባለው ለምሳሌ አሁን ባለፈው ሰሞን አክሱም፣ አድዋ፣ ሽሬ፣ ሁመራ ነበርን ብለው ሲያውጁ ነበር። ዛሬ ከአድግራት ጀምሮ አድዋ፣ አክሱም፣ ሽሬ የወራሪ ኃይል የለም። የሻዕቢያ ይሁን የአዲስ አበባ መከላከያ ሰራዊት የሚባለው የለም፣ ዛሬ የለም። ሁመራ ላይ ያሉ እነሱ መቀሌም ላይም አሉ። ይሄ ማለት ግን ቋሚ ነው ማለት አይደለም፣ ጦርነት ላይ ነው ያለ። ለዚህም ነው እኛ ብቻ የምናስተዳድረው እርዳታ እንዲደርሱበት ያሉት። የያዙት ከተማ ሳይቀር ብዙ ሰው ወጥቷል። እንዳለ የመንግስት መዋቅሩ እንደ ጠላት ስለሚፈርጁት ሰው ህይወቱን ለማዳን ወደ የዘመዶች ወደ ገጠር ወጥቷል። እነሱ እንዳይረዱ ነው የሚፈልጓቸው። የዩኒቨርሲቲ ተማሪዎች፣ አስተማሪዎች ሳይቀሩ ይህንን የሚመጣው ሰራዊት ይጨርሰናል የልባችን እንድናገር ስለነበረ በነበረን ዲሞክራሲ ብለው ስለፈሩ በየገጠሩ በየሸንተረሩ ናቸው ያለ። ከተማም ማንን ነው ሊረዱ የሚፈልጉት? ሆስፒታሎች መድኃኒት የላቸው።
በሌላ በኩል የፌዴራል መንግስቱ መቀሌን መቆጣጠሩን ይፋ ከማድረጉ በፊት በድምጸ ወያኔና በትግራይ ቴሌቪዥን ስርጭት እንዲሁም የማህበራዊ መገናኛ ዘዴዎችን በመጠቀም መግለጫ ይሰጡ እንደነበረ በአሜሪካ ድምጽ በኩልም የሌላኛውን ወገን ድምጽ በዘገባችን ውስጥ ለማካተት ስልክ ባይሰራልን እንኳን ምላሽና አስተያየታቸውን ከዚያ ወስደን እናካተት እንደነበር፣ አሁን ግን እነዚያ መግለጫዎች ባለመሰማታቸው ምክንያት ያንን ማድረግ አለመቻላችንን ጠቅሰን ከተማዎቹ በእነሱ ቁጥጥር ስር ካሉና ውጊያ ላይ ከሆኑ ለምን መግለጫ እንደማይሰጡ ጠየቅናቸው ነበር። ለዚህ ጥያቄና ለሌሎችም ወቅታዊ ጥያቄዎቻችን የሰጡንን ምላሽ አካተን በተጨማሪም በትግራይ ክልል ያለውን ሁኔታ በመጠኑ ከሚዳስስ ዘገባ ጋር ቅዳሜ ምሽት ሰፋ ባለው የአየር ጊዜ እንመለሳለን። በሌላ በኩል የኤርትራ ወታደሮች ወደ ኢትዮጵያ ግዛቶች ገብተው በጦርነት ተሳታፊ መሆናቸው እየተነገረ ነው። ይህን በተመለከተ የኤርትራ ባለስልጣናት በተደጋጋሚ ያስተባበሉ ሲሆን አስመራ የሚገኘው የአሜሪካ ድምጽ ዘጋቢ ብርሃነ በረሃ